Igual ahora que no estuvo acá, yo también fallé acá, nada.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በመቀሌ ከተማና በአቅራቢያው ባለ ገጠር ቀበሌ ተፈጽሟል ባሉት የአውሮፕላን ጥቃት የሰው ሕይወት አልፏል፣ ነዋሪዎችም ቆስለዋል ሲሉ በጥቃቱ መጎዳታቸውን ለአሜሪካ ድምፅ የተናገሩ አንድ ነዋሪና አንድ የሕክምና ባለሙያ ተናገሩ። በሌላ በኩል የኢትዮጵያ መንግስት ቃል አቀባይ ዶክተር ለገሰ ቱሉ የተባለውን ጥቃት አስተባብሎ የኢትዮጵያ መንግስት የገዛ ከተማውን ለምን ያጠቃል? መቀሌ የኢትዮጵያ ከተማ ናት ማለታቸውን ሮይተርስ ዘግቧል። ዝርዝሩ በእለቱ አብይ ርዕስ ይቀርባል። በወታደራዊ አቅም መዋጋት ያቃተው ህወሓት የህዝባዊ ማዕበልን በመጠቀም ንጹሃንን እየገደለ ነው ሲል የኢትዮጵያ መንግስት ወንጅሏል። የዚህንም ዝርዝር ይዘናል፣ በመጽሔቱ ክፍለ ጊዜ ይቀርባል። የመጀመሪያው ጥቁር አሜሪካዊ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትርና የቀድሞ ኢታማዦር ሹም ጀነራል ኮሊን ፓውል ከዚህ ዓለም በሞት ተለዩ። ኮቪድ ባስከተለው ውስብስብ የጤና ችግር መሆኑም ተዘግቧል። የዚህንም ዘገባ ይዘናል። 1496ኛው የነቢዩ መሐመድ ልደት በዓል ወይም መውሊድ ዛሬ በመላው ኢትዮጵያ ተከብሯል። በዓሉን ለምታከብሩ አድማጭ ተመልካቾቻችን የእስልምና እምነት ተከታዮች በሙሉ እንኳን ለበዓሉ አደረሳችሁ እንላለን። ሰኞ ጥቅምት 8 2014 ዓ.ም። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ፕሮግራማችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን ኢትዮ ሳተላይት አገኙናላችሁ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከቴክኒክ መሐንዲሱ ኔልሰን ሎፔዝ፣ ከዕለቱ ዋና አዘጋጅ ጽዮን ግርማ እንዲሁም በያሉበት ሆነው ዝግጅቶቻቸውን ካደረሱን ዘጋቢዎቻችንና ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን ቀዳሚውን የሰዓቱን የዓለም ዜና
እናስተላልፋለን። በመቀሌ ከተማችሁ ቆንጂት ታዬ ነኝ። በመቀሌ ከተማና በአቅራቢያው ባለ ገጠር ቀበሌ ተፈጽሟል ባሉት የአውሮፕላን ጥቃት የሰው ሕይወት ማለፉንና ነዋሪዎች መቁሰላቸውን በጥቃቱ የተጎዳ ነዋሪና የሕክምና ባለሙያ ገለጹ። ዛሬ ከጠዋቱ 3 ሰዓት በእንደርታ ወረዳ መሶበ ቀበሌ፣ በመቀሌ ከተማ ደግሞ ከቀኑ 6 ሰዓት በአዲ ሐቂ ገበያ አካባቢ ጥቃት መድረሱን እማኞቹ ተናግረዋል። በሌላ በኩል የኢትዮጵያ መንግስት ቃል አቀባይ ለገሰ ቱሉ የተባለው ጥቃት ማስተባበላቸውንና የኢትዮጵያ መንግስት የገዛ ከተማውን ለምን ያጠቃል? መቀሌ የኢትዮጵያ ከተማ ነች ማለታቸውን ሮይተርስ ዘግቧል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። የመጀመሪያው የዩናይትድ ስቴትስ ጥቁር አሜሪካዊ የውጭ ጉዳይ ሚኒስትርና የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ኮሊን ፓውል በዛሬው ዕለት አረፉ። 84 ዓመቱ ኮሊን ፓውል ሕይወታቸው ያለፈው ከኮቪድ-19 በተያያዘ ሕመም ሳቢያ መሆኑ ተገልጿል። ዩናይትድ ስቴትስ ዜና ላይ እንቆያለን። በኮቪድ-19 ዜና የኮሮና ቫይረስ መከላከያ ክትባት መከተብን ግዴታ የሚያደርገውን የባይደን አስተዳደር መመሪያ የግል ነጻነትን መጣስ ነው የሚለውን የወግ አጥባቂዎች ክርክር የፕሬዝደንት ባይደን የጤና ዋና አማካሪ አንቶኒ ፋውቺ ውድቅ አድርገውታል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ዋና የጤና ጉዳዮች አማካሪው ዶክተር ፋውቺ ያስተዳደሩን የክትባት ግዴታ መመሪያዎች ትክክለኛ ናቸው ሲሉ ተሟግተዋል። ፋውቺ ትናንት እሁድ በፎክስ ቴሌቪዥን ቀርበው በሰጡት ቃለ መጠይቅ ክትባትን ግዴታ ማድረግ ሰዎች የራሳቸውን የጤና ጉዳይ የመቆጣጠር ነጻነትን መጣስ ነው በሚል ከወግ አጥባቂ ሪፐብሊካን የክፍለ ሀገር አስተዳዳሪዎች በኩል የሚቀርቡትን ሙግቶች አጣጥለዋል። የሕዝብ ጤና ጥበቃ ቀውስ ሲከሰትና ያልተለመደ ሁኔታ ሲደቀን ያልተለመደ እርምጃ መውሰድን ይጠይቃል ብለዋል ፋውቺ። አስከትለውም እንዳሁኑ ያፍና አፍንጫ መሸፈኛ ጭንብልና ክትባት ትዕዛዝ ማለት ነው ሲሉ አስረድተዋል። በመቀጠልም ይህ እርምጃ አስፈላጊ ነው፣ ምክንያቱም እንደ ግለሰብ የምንኖረው በራሳችን ዓለም ታጥረን አይደለምና ህብረተሰብ ውስጥ ነው የምንኖረው ያሉት ፋውቺ ህብረተሰብ ከበሽታ መጠበቅ አለበት። ይህ የሚከናወነው ራስን ብቻ በመጠበቅ ሳይሆን ተከትቦ የሌሎችንም ጤና በመጠበቅ ነው ሲሉ አስረድተዋል። ፕሬዚደንት ጆ ባይደን በዩናይትድ ስቴትስ ከ100 በላይ ሰራተኞች ያሏቸው ድርጅቶች ክትባቱን መውሰድ አለዚያ በተደጋጋሚ የቫይረሱን ምርመራ ማካሄድ ለሰራተኞቻቸው ግዴታ እንዲያደርጉ መመሪያ የሰጡ ሲሆን ያ መመሪያ ሙሉ በሙሉ ተግባራዊ የሚሆነው ከሁለት ሳምንታት በኋላ ነው። የሀገሪቱ የጦር ኃይል አባላትና የፌዴራል መንግስት ሰራተኞችም እንዲከተቡ መመሪያ መሰጠቱ የሚታወስ ነው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በስድስት ጀልባዎች ተሳፍረው ከቱኒዚያና ከሊቢያ የተጓዙ ፍልሰተኞች ትናንት እሁድ ጣሊያኗ ላምፔዱሳ ደሴት እንዲገቡ መደረጉ ተገለጸ። ሁለቱ ጀልባዎች ከሊቢያ፣ አራቱ ደግሞ ከቱኒዚያ የተነሱ መሆናቸውን የጣሊያን ፖሊሶች አረጋግጠዋል። ሜዲትራኒያን ባህር ላይ አደጋ ላይ የሚገኙ ጀልባዎችን እየተከታተለ የእርዳታ ጥሪ የሚያስተላልፈው አላርም ፎን የተባለው ዓለም አቀፍ በጎ ፈቃደኛ ቡድን 31 ሰዎች ያሳፈረው አንደኛው ጀልባ ቱኒዚያ ጠረፍ ላይ መስጠሙን ነው ያመለከተው። 7 ተሳፋሪዎች ተደርሶላቸው ሕይወታቸው የተረፈ ሲሆን 2 ሰዎች ሰምጠዋል፣ 22ቱ ደግሞ አልተገኙም ብሏል። ባለፈው ሳምንት የብሪታንያ ፓርላማ አባሉን ዴቪድ ኤመስን በስለት ወቅቶ በመግደል ወንጀል የተያዘው ሰው በጽንፈኛ እስላማዊ አመለካከቱ የተነሳ ፕሪቨንት ወደ ተባለ የመንግስቱ ጸረ ሽብርተኛ መርሃ ግብር ስሙ ተላልፎ እንደነበረ ተገለጸ። ሆኖም M15 የተባለው የሀገር ውስጥ ስለላ ድርጅቱን ጨምሮ የጸጥታ ተቋማት በአደገኝነት ክትትል የሚያስፈልገው አድርገው እንዳልተመለከቱት ባለስልጣናት አረጋግጠዋል። ፖሊስ የግለሰቡን ስም ይፋ አላደረገም። ይሁን እንጂ የዜና ማሰራጫዎች ትውልደ ሶማሊያ እንግሊዛዊ አልሃርቢ አሊ የተባለ የ25 ዓመት ወጣት እንደሆነ ዘግበዋል። የተጠርጣሪው አባት የሶማሊያ ጠቅላይ ሚኒስትር የቀድሞ አማካሪ የነበሩት ሃርቢ አሊ ኩላኒ ጸረ ሽብርተኛ ፖሊሶች ለንደን በሚገኘው መኖሪያ ቤታቸው እንዳነጋገሯቸው መግለጻቸውን ሰንዴይ ታይምስ ጋዜጣ ዘግቧል። በመጨረሻም ሄይቲ ውስጥ 17 የዩናይትድ ስቴትስ ሚስዮናውያን በወንበዴዎች መጠለፋቸው ተገለጸ። ልጆችም ጭምር ያሉባቸው ሚስዮናውያኑ መጠለፋቸውን ስለ ድርጊቱ መረጃ የደረሰው አንድ ሃይማኖታዊ ቡድን በላከው የድምፅ መልእክት ማስታወቁ ነው የተገለጸው። የሚስዮኑ የመስክ ዲሬክተር ስለ ጉዳዩ የዩናይትድ ስቴትስ ባለስልጣናትን አሳውቀናል ብለዋል። የዩናይትድ ስቴትስ መንግስት ቃል አቀባይ ስለ ጠለፋው ሪፖርት እንደደረሰው አስታውቆ የውጭ ጉዳይ ሚኒስቴር የዜጎቻችንን ደህንነት ከማናቸውም ከፍተኛ ትኩረት ይሰጣል ብሏል። ሌላ ዝርዝር መረጃ ግን ከመስጠት ተቆጥቧል። ከጥቂት ቀናት በፊት ሄይቲን የጎበኙ ከፍተኛ የዩናይትድ ስቴትስ ባለስልጣናት የሀገሪቱ ፖሊስ ሰራዊት የወንጀለኛ ቡድን ጥቃቶችን ለመቆጣጠር እንዲችል የሚያግዝ ተጨማሪ 15 ሚሊዮን ዶላር እርዳታ ለመስጠት ቃል ገብተው እንደነበረ የሚዘነጋ አይደለም። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ሰኞ ምሽት ዝግጅታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22፣ 25ና 31 ሜትር ባንዶች እስከ ምሽቱ 4 ሰዓት ይቀጥላል። እንዲሁም ዝግጅታችንን በሳተላይት ለምትከታተሉ ተመልካቾቻችን በራዲዮ በቴሌቪዥን ዝግጅታችንን ኢትዮ ሳት ላይ መከታተል ትችላላችሁ። በተጨማሪም የራዲዮ ቲቪ ስርጭታችንን በአማርኛው ድረገጻችን በዩቲዩብ እና በአማርኛ ፌስቡክ በጥራት በቀጥታ መከታተል ትችላላችሁ። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕሶች። በመቀሌ ከተማና በአቅራቢያው ባለ ገጠር ቀበሌ ተፈጽሟል ባሉት የአውሮፕላን ጥቃት የሰው ህይወት ማለፉና ነዋሪዎች መቁሰላቸውን በጥቃቱ የተጎዳ ነዋሪ የህክምና ባለሙያ ጋር ገለጡ። ዛሬ ከጠዋቱ 3 ሰዓት ላይ በእንደርታ ወረዳ መሶበ ቀበሌ በመቀሌ ከተማ ደግሞ ከቀኑ 6 ሰዓት በአዲ ሀቂ ገበያ አካባቢ ጥቃቱ ደርሷል ነው ያሉት። በሌላ በኩል የኢትዮጵያ መንግስት ቃል አቀባይ ዶክተር ለገሰ ቱሉ የተባለውን ጥቃት ማስተባበላቸውንና የኢትዮጵያ መንግስት የገዛ ከተማውን ለምን ያጠቃል? መቀሌ የኢትዮጵያ ከተማ ናት ማለታቸውን ሮይተርስ ዘግቧል። የመቀሌው ዘጋቢያችን ሙልጌታ አጽብሃ ዝርዝሩን ይዟል።
ዶክተር ቸርነት ገብሩ በአይደር ሪፈራል ሆስፒታል ሐኪም ናቸው። በዛሬው ዕለት በደረሰ ጥቃት 9 ሰዎች ወደ ሆስፒታሉ እንደገቡ ከነዚህም ሁለቱ ህይወታቸው አልፏል ብለዋል።
ጀመሪያ 3 ጉዳት የደረሰባቸው መጥተዋል። ወደ በኋላ ደግሞ ወደ አካባቢ 6 የሚሆኑ መጥተዋል። እነዛ ከ3ቶቹ ሁለቶቹ ሞተው ነው የመጡ። አንዱ የ12 እድሜ ነው፣ አንደኛው ደግሞ የ14ኛ እድሜ ነው ማለት ነው። ሶስተኛው የ54 እድሜ ነው። አሁን ሰርቫይቭ አድርገዋል። ያው እንግዲህ እየተከታተል ነው ለው ለቀጣይ አብረና የምናየው ነው የሚሆነው። ሁለቱም ግን ጻውንት ሙተዋል ማለት ነው። ያው ሙተው ነው የመጡ ከጉዳት የደረሰበት አካባቢ ሙተው ነው የመጡ ማለት ነው። እነዛ 6ቶቹ ደግሞ ሁለቱም ከባድ ጉዳት ደርሶባቸዋል።
የቆሰሉት ሰዎች ለማከምም በቂ የህክምና ቁሳቁስና መድኃኒት የለንም ብለዋል ዶክተር ቸርነት። ለሁለተኛ ጊዜ ከቀኑ 6 ሰዓት ተኩል አካባቢ በአድ ሐቂ ገበያ አቅራቢያ በደረሰ የአውሮፕላን ድብደባ በሰዎች ላይ ጉዳት ደርሷል። በቦታው ከቆሰሉ አንዱ በአይደር ሆስፒታል እየታከመ ያገኘሁት ገብረ መድህን ኃይላይ ሶስት ጓደኞች ሁነን ወደ እንዳ ገብርኤል አካባቢ እየሄድን እያለን ነበር የተመታ ነው። የግራ እጄና ሁለቱም እግሮቼ ተመትቻለሁ ነው ያለው። በቦታው የነበረ የአይን እማኝ ጀማል ከድር የተባለ በበኩሉም ከድብደባው በኋላ የቆሰሉ 6 ሰዎች በአይኔ አይቻለሁ ይላል።
እጇ የተመታች አንድ ሴት ወስጃለሁ ወደ መቀሌ ሆስፒታል ማለት ነው። 5 ነው 6 የተሞቱ ሰዎች አሉ። አንድ ደግሞ ህፃን ልጅ 14 ዓመት ህፃን ልጅ አለ። በጣም የሚገርም ነገር ከገበያው ያው 20 ሜትሮ ወይ 30 ሜትሮ ነው እንትን ትንሽ ራቅ ብሎ የጣለው እንጂ ገበያ አስቦ ነው ሞቶ የነበረው ዋና ታርጌቱ። እንደገና መውሊድ በዓል ነው፣ መስጊድ አካባቢም ነው፣ ከመስጊድና ከገበያ አካባቢ ነው ማለት ነው።
የአድ ሐቂ ገበያ ከድብደባ በኋላ ተዘግቶ ገበያተኞችም ወደ የቤታቸው እንዲሸኙ ተደርጓል። በሰው ህይወት ላይ ከደረሰ ጉዳት በተጨማሪ በንብረት የደረሰም ጉዳት ተመልክቻለሁ።
ሙልጌታ አጽብሃ ነው ከመቀለ ያጠናቀረው። ሙልጌታን አመሰግናለሁ። በሌላ በኩል የከተማዋ አንድ ነዋሪ፣ አንድ የረድኤት ድርጅት ሰራተኛ እንዲሁም አንድ ሐኪም ጥቃት መፈጸሙን ለሮይተርስ ጠቅሰው በጉዳዩ ላይ ዘገባ ያቀረበው ሮይተርስ የዜና ወኪል በጉዳዩ የኢትዮጵያ መንግስት ቃል አቀባይ ዶክተር ለገሰ ቱሉ ግን የተባለውን ጥቃት መፈጸሙን ማስተባበላቸውን ዘግቧል። ዶክተር ለገሰ የኢትዮጵያ መንግስት የገዛ ከተማውን ለምን ያጠቃል ማለታቸውን ነው ሪፖርቱ ያመለከተው። ንጹሐን የሚኖርባቸውን ከተሞች ያጠቁት ሽብርተኞች እንጂ መንግስት አይደለም ያሉት ዶክተር ለገሰ የትግራይ ህዝብ ነጻ አውጪ ግንባር ኃይሎችን በአጎራባቹ አፋር ክልል ውስጥ በውጊያ ሰላማዊ ሰዎችን ገድለዋል ሲሉም አክለዋል። አድማጮች፣ ተከታዩ ዘገባ ወደ አዲስ አበባ ይመልሰናል። በወታደራዊ አቅም መዋጋት ያቃተው ህወሓት ህዝባዊ ማዕበልን በመጠቀም ንጹሐንን እየገደለ ነው ሲል የኢትዮጵያ መንግስት ወነጀለ። በደቡብ ወሎ ብቻ 31 ንጹሐን ዜጎች መገደላቸውን ነው የመንግስቱ የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የተናገሩት። ህወሓት በበኩሉ ኃይሎቹ በደቡብ ወሎ የሚገኙ ቁልፍ ቁልፍ ስትራቴጂያዊ ቦታዎችን ተቆጣጥረዋል ይላል። ሲቪሎችን በጦርነቱ እያሳተፈና ንጹሐን እየገደለ ነው በሚል ስለቀረበው ወንጀላ ግን በቀጥታ የሰጠው ምላሽ የለም። ነው ዝርዝሩ ነው።
አዲስ የተቋቋመው የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ዛሬ የሰጡት መግለጫ በተለይ በሰሜን ኢትዮጵያ ባለው ሁኔታ ላይ አተኩሯል። በአማራና አፋር ክልሎች ያለውን ሁኔታ የጠቀሱት ሚኒስትሩ ህወሓት ሲቪሎችን በስፋት ያሰለፈበት ሰፊ የማጥቃት እርምጃ በማለት የጠቀሱትን በማንሳት ድርጅቱን ወንጅለዋል።
ሁሉም ግንባር በተለይም ደግሞ በአምባሰል በሚባለው አካባቢና በአፋር በጭፍራ በሚባለው እጅግ መጠነ ሰፊ የሆነ የማጥቃት ዘመቻ ከፍቷል። የማጥቃት ዘመቻው በዋነኛነት ወታደራዊ ኢላማዎችን ማዕከል ያደረገ ሳይሆን በወሳኝነት ህፃናትን፣ ሴቶችን፣ አዛውንቶችን፣ የጦር ጉዳተኞችን እና ሽማግሌዎችን ያሳተፈ በጣም በብዙ ሺዎች የሚቆጠር በፊት በማሰለፍ ቀጥሎ ደግሞ በከባድ መሳሪያ የታጠቁትን እና መለሰኛ መሳሪያ የታጠቁትን በመካከለኛ ረድፍ በማሰለፍ እና ከባድ መሳሪያዎችን በኋላ በማሰለፍ በጣም ከፍተኛ የሚባል ዘመቻ በኢትዮጵያ ላይ ከፍቷል። ይህንኑ ስራ ሲጀምር በተለይም በውጫሌ ከተማና በጭፍራ ከተማ በውጫሌ ከተማ በአማራ ክልል በደቡብ ወሎ ማለት ነው፣ በአፋር ክልል እንደዚሁ በጭፍራ አካባቢ ከ20 እና 30 ኪሎ ሜትር ላይ ከባድ መሳሪያዎችን በመተኮስ የከተማው ሲቪል ህብረተሰብ እንዲሸበር እንዲፈናቀል አድርጓል። ንጹሃን ዜጎች ከ30 የማያንሱ ንጹሃን ዜጎች ተገድሏል። በዚህ እንቅስቃሴ
ኢትዮጵያ ፓርላማ በአሸባሪነት የተፈረጀው ህወሓት አመራሮች ቀደም ሲል በሰጡት መግለጫ ቀድሞ ጥቃት የከፈተብን የኢትዮጵያ የመከላከያ ሰራዊት ነው ብለዋል። በኢትዮጵያ ፓርላማ በአሸባሪነት የተፈረጀው የህወሓት ኃይሎች ዋና አዛዥ መሆናቸው የተገለጸው ሌተናል ጄኔራል ታደሰ ወረደ ጭፍራን ጨምሮ የተለያዩ ስትራቴጂካዊ ቦታዎችን መቆጣጠራቸውንም ተናግረዋል። ወደ ዝርዝር የውጊያ ውሎ ጉዳዮች ያልገቡት የኢትዮጵያ የኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ግን መጠነ ሰፊ ማጥቃት የከፈተው ራሱ ህወሓት መሆኑን ጠቁመዋል። በወታደራዊ አቅም መዋጋት ያቃተው ቡድኑ ሲቪሎችን እያሰለፈና ህዝባዊ ማዕበል እየተጠቀመ ነው በማለትም ከሰዋል። በአካባቢው ላሉ ኢትዮጵያውያንም ጥሪ አቅርበዋል። ዶክተር ለገሰ በዚሁ ማብራሪያቸው የመከላከያ ሰራዊቱና የህብረተሰቡ ድርሻ ምን መሆን እንዳለበትም ለያይተው አስቀምጠዋል።
ውጊያው ከባድ መሳሪያና ወታደራዊ ላማን ማዕከል ያደረጉትን የመከላከያ ሰራዊቱና የልዩ ኃይሎቹ የሚወጡት ይሆናል። ከዛ አልፎ አብዛኛው ደግሞ በልዩ ልዩ ሸጦች ውስጥ በልዩ ልዩ ጫካዎች እየተደበቀ በተለያየ መልክ ህብረተሰብ ውስጥ ሽብር እየፈጠረ የህብረተሰቡን ንብረት ለመዝረፍ በተለይም ደግሞ ታርጌታቸው ኮምቦልቻና ደሴ ነው። ይሄን የመዝረፍ እንቅስቃሴ ስለሆነ ይሄን ለመመከት ማንኛውም በአማራ ክልል በተለይም በጦርነቱ ቀጠና አካባቢ ያሉት በሙሉ ከመከላከያ ሰራዊት ጎን በመሰለፍ አካባቢውን፣ ቀየውን፣ ደጁን፣ ንብረቱን መጠበቅ ይኖርበታል። የራስን ንብረት የራስን ሀብት ለማንኛውም መዝባሪ ቡድን ጥሎ መሸሽ አይገባም። ተደራጅቶ በጋራ ሆኖ መመከት ይኖርበታል።
የኮሙኒኬሽን አገልግሎት ሚኒስትሩ በዚሁ መግለጫቸው መስተካከል አለባቸው ያሏቸውን አንዳንድ መረጃዎችም አንስተዋል።
አንዳንድ የተዛቡ ሀሳቦች አሉ። የመንግስት ሴራ አለበት፣ የተለያየ ነገር አለበት የሚባሉ የተሳሳቱ ሀሳቦች አሉ። በመንግስት ምንም አይነት ሴራ የለም። ያን አካሄድ እነሱ በመረጡት ነው ማስተናገድ የሚቻለው እንጂ ህብረተሰብን በጅምላ በመጨፍጨፍ አይደለም። እና ይሄን ለማድረግ ሁሉም በዛ አካባቢ ያለው ኃይል በተደራጀ መንገድ መቆም አለበት፣ መመከት አለበት። ከጀርባው ያለው የህብረተሰብ ክፍል ደግሞ ቅድም ባልኩት ነገሮች እንቅስቃሴውን ማድረግ ይኖርበታል።
የኢትዮጵያን የህዳሴ ጉዞ የሚጎዳ አንዳችም ምድራዊ ኃይል የለም ያሉት ሚኒስትሩ መንግስት በአገር ጉዳይ እንደማይደራደርም አጽንኦት ሰጥተው ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬኖ ዘገባውን ያጠናቀረልን እስክንድርና አመሰግናለሁ። አድማጮች፣ ተከታዩ ደግሞ ወደ ደቡብ ወሎ ይመልሰናል። በሰሜን ኢትዮጵያ እየተባባሰ በሄደው ግጭት ከአማራ ክልል የሚፈናቀሉ ሰዎች ቁጥር እየጨመረ መሄዱንና መጠለያዎችም ከአቅማቸው በላይ መያዛቸውን የአካባቢው ባለስልጣናት ተናገሩ። እንዲሁም ህወሓት በተቆጣጠራቸው አማራ አካባቢዎች የምግብ እጥረት ለሞት እየዳረገ መሆኑን፣ ሴቶችም የመደፈር ጥቃት እየደረሰባቸው መሆኑን ጥቃቱን ሸሽተው መጠለያ ጣቢያዎች ውስጥ የሚገኙ ተፈናቃዮች ለአሜሪካ ድምፅ ተናግረዋል። በሮይተርስ የተጠናቀረውን ዘገባ ስምኝሽ የቆየ ታቀርበዋለች።
ሀብታም አከለ ከሶስት ዓመት ልጇ ሳባ የተረፋት ነገር ይህ በስልኳ ላይ ያለው ፎቶ ብቻ ነው። ህፃኗ ባለፈው ወር ቤተሰቦቿ ወደ መሀል አማራ ከመሰደዳቸው በፊት በምግብ እጥረት ህይወቷ አልፏል። ሀብታም የተረፈችላትን የዘጠኝ ወር ህፃን ታቅፋ ስለ ልጇ ህልፈት ለሮይተርስ እንዲህ ስትል ታስረዳለች።
በቃ እኛ የህፃናት የለንም የትልቅ ነው ምናምን ሲሉ እንደገና አረ ልጅ ልትሞትብኝ ነው በቃ እንደዚህ የምግብ እጥረት ነው ብለውኛል። ሌላ ቦታ ወስጃ ነበር እና እባካቸው የምግብ መርፊያ አድርጉልኝ ምናምን ስላቸው በእግሯ ሞከሩላት። በጇን ሞከሩ፣ በጭንቅላቷ ማሩ፣ በአፍንጫዋ ማሩ፣ አልተሳካላቸውም። ከዛ በቃ ይቺ ልጅ በምግብ መርፌ በምግብ ተጎድታለች እና ምንም ማድረግ አይቻልም ብሎ ሰጡኝ። የሆነ ኪኒና ምናምን ሽሮፕ እና ኪኒና ሰጡኝ። ያንን ይዤ ሂጄ ልክ በሳምንቱ እሁድ ሞተች።
ሀብታም በሰሜን ኢትዮጵያ እየተካሄደ ያለውን ግጭት በመሸሽ ወደ ደሴ ከተማ ከተሰደዱ በሺዎች የሚቆጠሩ የአማራ ቤተሰቦች መካከል አንዷ ናት። የአካባቢው ባለስልጣናት እንደሚሉት ተፈናቃዮች ተደርድረው የሚተኙባቸው፣ የትምህርት ቤት ክፍሎች የሚገኙባቸው እጅግ የተጨናነቁት ጊዜያዊ መጠለያዎች አሁን አዲስ ባገረሸው ግጭት ምክንያት የበለጠ እየሞሉ ነው። በአማጺው ህወሓትና በማዕከላዊው የኢትዮጵያ መንግስት መካከል ግጭት የተቀሰቀሰው ባለፈው ዓመት ጥቅምት ሲሆን በሐምሌ ወር ህወሓት ከመንግስት ጎን ሲዋጋ ወደ ነበረው አጎራባቹ የአማራና የአፋር ክልሎች ገፍቶ ገብቷል። ይህ የትግራይ ወደፊት መግፋት በአማራ ይኖሩ የነበሩ ወደ 250 ሺህ የሚጠጉ ሰዎችን ቤት ንብረታቸውን ጥለው እንዲሰደዱ ማድረጉን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ድርጅት በመስከረም ወር አስታውቆ ነበር። ባለፈው ሳምንት የአየር ላይ ጥቃቶች መደረጋቸው ከተዘገበ በኋላ ሰኞ ዕለት ህወሓት አውጥቶት በነበረው መግለጫ የኢትዮጵያ ሰራዊት የትግራይ ተዋጊዎችን ከአማራ ክልል ለማስለቀቅ አዲስ ወታደራዊ ጥቃት ጀምሯል ሲል አስታውቆ ነበር። ሰራዊቱም ሆነ መንግስት በማጥቃት ዘመቻው ዙሪያ መረጃ እንዲሰጡ ለተደረገው ጥረት ምላሽ ባይሰጡም መከላከያ ሰራዊቱ በይፋዊው የፌስቡክ ገጹ ባወጣው መግለጫ በህወሓት ላይ ከሁሉም አቅጣጫ ጦርነት መክፈታቸውንና ሰራዊቱ ከፍተኛ ጉዳት እያደረሰ መሆኑን ገልጿል። የውጭ ሀገራት ተወካዮችም እንደ አዲስ ያገረሸው ግጭት 109 ሚሊዮን ህዝብ ያላትን ኢትዮጵያ ወደ የበለጠ አለመረጋጋት ሊከታትና በትግራይና በአካባቢው ክልሎች የተከሰተውን ረሃብ ሊያባብሰው ይችላል ሲሉ ስጋታቸውን እየገለጹ ነው። ሀብታም እንደምትለው ህወሓት በተቆጣጠራቸው አካባቢዎች ምግብ በብዛት ያልነበረ ሲሆን የትግራይ ተዋጊዎች በብዛት የማይገኙ መድኃኒቶችን በስፍራው ካሉ መድኃኒት ቤቶች ጠራርገው ወስደዋል። የህወሓት ቃል አቀባይ የሆኑት ጌታቸው ረዳ ለሮይተርስ ሲናገሩ የትግራይ ሰራዊት ለአካባቢው ሰው የሚያገለግሉ መድኃኒት ቤቶችን አልዘረፉም ያሉ ሲሆን እንዲያውም ሀብታም ትኖርበት በነበረው አካባቢ የነበረውን የውሃ እጥረት ለማቃለል ጀነሬተር መትከላቸውን ገልጸዋል። በሰሜን ቆቦ የነበረው መኖሪያዋ በጦርነቱ ምክንያት ለጋዜጠኞች ዝግ በመሆኑና የስልክ አገልግሎትን በመቋረጡ ሮይተርስ ሀብታም ደረሱ ያለቻቸውን ሁኔታዎች በራሱ ማጣራት አልቻለም። በትግራይ በመቶዎችና በሺዎች የሚቆጠሩ ሰዎች ለረሃብ መጋለጣቸው ቢገለጽም የኢትዮጵያ መንግስት በጣም ጥቂት ምግብ የያዙ የጭነት መኪናዎች ብቻ እንዲገቡ መፍቀዱንና መድኃኒትም ሆነ ነዳጅ እንዳይገባ መከልከሉን የተባበሩት መንግስታት ድርጅት ገልጿል። የኢትዮጵያ መንግስት በበኩሉ ይህንን ክስ አይቀበለውም። ሆስፒታሎች ለጤና እጅግ አስፈላጊ የሆኑ መድኃኒቶች አልቆባቸዋል። በግጭቱ የሚሳተፉ ሁለቱም ወገኖች አንዱ ሌላኛውን ሰብአዊ እልቂቶችን በማድረስ ይከሳሉ። ሮይተርስ ቀደም ሲል በትግራይ በጅምላ የተፈጸሙ አስገድዶ መድፈሮችን፣ የጅምላ ግድያዎችንና የአማራ ነዋሪዎች ህወሓት በተቆጣጠራቸው አካባቢዎች በትግራይ ሰዎች ደረሰብን ያሉትን ጥቃት ዘግቦ ነበር። ሁለቱም ወገኖች ግን ውንጀላዎቹን አይቀበሉም። በመጠለያ ጣቢያው ያገኘናት ሌላዋ ሴት በህወሓት ቁጥጥር ስር ባለ የአማራ አካባቢ ትግርኛ ተናጋሪ በሆኑ ታጣቂዎች መደፈሯን ለሮይተርስ ገልጻለች። ሰአዳ የ28 ዓመት ወጣት ስትሆን ከደሴ 80 ኪሎ ሜትር ርቀት ላይ በሚገኘው መርሳ ከተማ በነበረው መኖሪያ ቤቷ ውስጥ ጥቃት እንደደረሰባት ለሮይተርስ ተናግራለች። ትክክለኛ ቀኑን ባታስታውሰውም በነሐሴ መጨረሻ ላይ ጥቃቱ እንደደረሰባትም ገልጻለች።
እኛ እየተሰደር ነው፣ ልንሞትም ልንገልም ነው ተብለን ነው ከበረሃ ነው የወጣ ነው እና የፈለግኩትን ማድረግ እችላለሁ መግደልም እችላለሁ አለኝ። እንደዛ ብሎ ሲሄድ ጥይቱን ከኔ ላይ ሲደግን አለበለዚያ በቃ እገልሻለሁ ሲለኝ እሺ አልኩት። እሺ ገንዘብ አንጭ፣ እሺ በቃ እኔ አንቺን እፈልጋለሁ አለኝ። እሺ በቃ ፈለግከውን አድርግ እሺ አልኩት እና ደፈረኝ። ከዛ በመጨረሻም በቃ እኔ ህይወቴን ከማጣ እሺ አልኩት።
በደሴ ልዩ አጠቃላይ ሆስፒታል ሕክምና እንደተደረገላት የሚያሳይ ካርድ አሳይታናለች። ሆኖም ሌላ ጥቃት እንዳይደርስባት በመፍራት ሮይተርስ ትክክለኛ ስሟን እንዳይጠቀም ጠይቃለች። ሮይተርስ ባጠናከረው በዚህ የቪዲዮ ዘገባ ላይ አስተያየት የሰጠው ሌላው ጥቃት የደረሰበት ግለሰብም እንዲህ ይላል።
የሞተው ሙቷን ያለውም ያው በአካላችንም ኖር ሙተናል። ምን ነው ያሉትን የተረፉትን ባወቅን። አንደኛ ራብ ስቃይ አለ። እስካሁን የሚበላ የለም። አንድ ነገር ሀጦሩ ቢስታችሁ ሰው ራብ የፈጃቸው ልጆች አሉና ጦሩ ቢስታቸውም እስካሁን በራብ ያለቁ ልጆች አሉ። ምንም ወስዱ ምንም የለም። ዝግ ነው ገባም የለም ምንም የለም። ግዝ ስለሆነ
በሲቪሊያኖች ላይም ሆነ በግለሰቦች ላይ የደረሱ የመድፈር ጥቃቶች ዙሪያ አስተያየታቸውን እንዲሰጡን የጠየቅናቸው የደሴ ሆስፒታል ጠቅላላ ሐኪም ልዑል መስፍን ለውጪ ጋዜጠኛ እምነት እንደሌላቸው በመግለጽ አስተያየት ለመስጠት ፈቃደኛ አልሆኑም። የመድፈር አደጋውን በተመለከተ ጥያቄ ቀረበላቸው የህወሓት ቃል አቀባይ አቶ ጌታቸው ማንኛውም ጥቃት የሚመረመር እንደሆነና የአንድ ሰው ተግባር በአጠቃላይ የትግራይ ኃይሎች ላይ ሊንጸባረቅ አይገባም ሲሉ ምላሽ ሰጥተዋል።
የሮይተርስ የዜና ወኪልን ዘገባ ነበር የተከታተላችሁት። መንሽና አመሰግናለሁ። አድማጮች፣ በተከታዩ ዘገባ ደግሞ ከደቡብ ወሎ ወደ ሶማሌ ክልል እንሄዳለን። የሶማሌ ክልል አዲስ መንግስት አቋቋመ። ክልሉ በ ተጠባባቂ ርዕሰ መስተዳደር የነበሩትን አቶ ሙስጠፌ መሐመድን በርዕሰ መስተዳደርነት እንዲሁም ምክትላቸው የነበሩትን አቶ ኢብራሂም ኦስማንን በምክትል ርዕሰ መስተዳደርነት ቃለ መሐላ ፈጽመው ተሰይመዋል። መስከረም 20 የተካሄደውን ምርጫ ተከትሎ ዛሬ የተቋቋመው የክልሉ መንግስት ሁለት የቢሮ ኃላፊዎችን ከምርጫው ራሱን ላገለለው ኦብነግ መስጠቱም ተዘግቧል። ይሁንና የኦብነግ ህዝብ ግንኙነት ኃላፊ ለሁለት ከተከፈለው የኦብነግ ቡድን መካከል ከብልጽግና ጋር ተቀራርበው ይሰሩ ለነበሩት ነው ሹመቱ የተሰጠው ሲሉ ተናግረዋል። በዕለቱ የኦሮሚያ ክልል መስተዳደርና የሶማሊላንድ ምክትል ፕሬዚዳንት ተገኝተው መልካም ምኞታቸውን መግለጻቸውን አመልክቶ አዲስ ቸኮል ተከታዩን አድርሶናል።
ስድስተኛውን ብሔራዊ ምርጫ ተከትሎ የሶማሌ ክልላዊ መንግስት ምክር ቤት ዛሬ ተቋቁሟል። ምክር ቤቱም አቶ ሙስጠፌ መሐመድ ዑመርና አቶ ኢብራሂም ኦስማን ፋርሃን በርዕሰ መስተዳድርነትና በምክትልነት ሾሟል። ምክር ቤቱ ከነ አቶ ሙስጠፌ ሹመት አስቀድሞ ወይዘሮ አያን አብዲና አቶ ኢብራሂም ሀሰን አሊን በዋናና ምክትል አፈ ጉባኤነት ሾሟል። በበዓለ ሲመቱ ላይ ንግግር ያደረጉት ፕሬዚዳንት ሙስጠፌ መሐመድ ክልሉ ለእስካሁን ኋላ ቀርነቱ ህወሓትን ዋና ተወቃሽ አድርገዋል።
geedi socodki dawladnimo ee deegaankeena ka soo bilowday isbeddelkii 1991 ka dhacay dalka
የሶማሌ ህዝብ ከ1983 ዓ ም ጀምሮ የተቀመጠውን የራስን እድል በራስ የማስተዳደር መብት በአግባቡ ሲጠቀም አልነበረም። በተለይ በመጨረሻዎቹ 10 ዓመታት የከፋ ሁኔታ ላይ ነበር። ህወሓትና ሌሎች ኃይሎች ነበሩ የሶማሌ ህዝብን የራስን በራስ የማስተዳደር መብት የነጠቁት። በእነኚህ ጊዜያት የከፋ የሰብአዊ መብት ጥሰቶች ነበሩ። ጠቅላይ ሚኒስትር አብይ ስልጣን ከያዙ ወዲህ ግን የሶማሌ ክልል በብዙ መልኩ ተሻሽሏል። ይህም ክልሉ ራስን በራስ የማስተዳደር መብቱ ሙሉ በሙሉ በማረጋገጡ ነው ነያሉት። ሆኖም በወቅቱ ለ27 ዓመታት ሀገሪቱን ሲያስተዳድር የነበረው ገዢው ፓርቲ ለሚቀርበው ማንኛውም ውንጀላና ክስ ሀገሪቱን ሲያስተዳድር እንደነበረው ድርጅት እንደ ኢህአዴግ የሚቀበላቸውና የማይቀበላቸው ስህተቶች እንደነበሩ ከመግለጽ ውጪ እንደ ህወሓት ብቻውን የሚወስደው ኃጢአት እንደሌለ የድርጅቱ አመራሮች በተለያዩ ጊዜያት ሲገልጹ መቆየታቸው ይታወሳል። ክልሉ ባለፉት 3 ዓመታት ያስገኛቸው ስኬቶች አስቀድሞ ከነበሩ 27 ዓመታት የበለጡ መሆናቸውን አቶ ሙስጠፌ ይገልጻሉ። በስፍራው ተገኝተው የእንኳን ደስ አላችሁ ንግግር ያደረጉት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ የሶማሌ ክልል የፌዴራሊዝሙ ትክክለኛነት ማሳያ ሆኗል ሲሉ አሞካሽተውታል።
ባለፈው 3 ዓመት በክቡር ዶክተር አብይ አህመድ የሚመራው የለውጥ መንግስት ኢትዮጵያ ውስጥ እውነተኛ ፌዴራሊዝም መሬት እንዲይዝ፣ ሁሉም ኢትዮጵያዊ እኩል ተሳታፊ እንዲሆን፣ ያንዳንዱ ብሔረሰብ፣ ክልሎች ትክክለኛ ፌዴራሊዝም መሬት እንዲረግጥ ከፍተኛ ስራ ተሰርቷል። የዛ ትልቁ ምሳሌ የሶማሌ ክልል ነው።
አቶ ሽመልስ አክለውም የሶማሌና ኦሮሚያ ክልል በልማትና ማህበራዊ ጉዳዮች ለማስተሳሰር ቁርጠኛ መሆናቸውን ተናግረዋል። የኦሮሚያ ክልል በጅጅጋ ከተማ ትምህርት ቤት ለመገንባት የመሰረት ድንጋይ እንደሚያስቀምጡም ይፋ አድርገዋል። በባለ ሲመቱ ላይ የተገኙት የሶማሌላንድ ምክትል ፕሬዚዳንት አቶ አብዱራህማን አብዱላይ እንዲሁም የኦብነግና የምዕራብ ሶማሌ ዲሞክራሲያዊ ድርጅት አመራሮች የእንኳን ደስ አላችሁ ንግግር አድርገዋል። አቶ ሙስጠፌ በባለ ሲመታቸው ባደረጉት ንግግር አዲስ የሚያዋቅሩት የክልል መንግስት ሴቶችን ወደ ተሻለ ኃላፊነት ያመጣና የተሻለ አቅም ላላቸውም እድል የሰጠ መሆኑን ተናግረዋል።
madamo kala kullu bujir in turuu farbada ay keenayeen jahawreer maalo
bakaga ballefu 3 amataat ketaayu bago jimroch ansar yetishala agelgilos lemestet tezagashtenal lezim baawunu shimmet bemesfertnet tikuret ketetsataacho gudaoch andu የተሻለ አገልግሎት መስጠት መቻል ሲሆን የክልሉ ሴቶች በትምህርት ዝግጅታቸውና በችሎታቸው ተመዝነው ወደ ከፍተኛ አመራርነት እንዲመጡም ተደርጓል። ይህንን አጠናክረን ቀጥላለን ነው ያሉት። ከዚህ በፊት በክልሉ አንድ ሴት ብቻ የቢሮ ኃላፊ የነበረ ሲሆን አሁን ግን የምክር ቤቱን አፈ ጉባኤ ጨምሮ 5 ከፍተኛ አመራሮች ሴት መሆናቸውን በዝርዝሩ ተመልክቷል። ከዚህ ባሻገር የአደጋ ስጋት ስራ አመራርና የሰራተኛና ማህበራዊ ጉዳይ ቢሮዎች የኦብነግ አመራር አባላት ተሹመውበታል። ሹመቱን በተመለከተ መረጃ የጠየቅናቸው የኦብነግ ቃል አቀባይ አቶ አብዱልቃድር ሀሰን ኢርሞጌ አሁን የተሾሙት ከኦብነግ ተገንጥለው የራሳቸውን ቡድን የመሰረቱ አመራሮች ናቸው ብለዋል። እርሳቸው ዋናው ሲሉ የገለጹት የኦብነግ ክፍል ከክልሉ መንግስት ጋር አብረው ለመስራት ፍላጎት ያለው ቢሆንም ክልሉ ግን ስልጣን እንዳላጋራቸው ተናግረዋል። አቶ አብዱልቃድር ፓርቲያቸው ኦብነግ በምርጫ አጋጣሚ ባለው ከፍተኛ መጭበርበር ራሱን ከምርጫ ቢያገልም ከፌዴራል መንግስቱም ሆነ ከክልል መንግስት ጋር በመሰረታዊ የሀገሪቱ ፖሊሲዎች ላይ የአቋም ልዩነት እንደሌለውና የክልሉ መንግስታዊ መዋቅር በማጠናከር የበኩሉ ሚና የሚወጣበት እድል ሊሰጠው እንደሚገባ ባለፈው ሳምንት ለአሜሪካ ድምጽ አስታውቀው ነበር። ከነባር አመራሮች መካከል ከሁለቱ በስተቀር ቀሪዎቹ ተሿሚዎች አዳዲስ የተሾሙ ወይም ከአንድ ቢሮ ወደ ሌላ ቢሮ የተዛወሩ መሆናቸውን ያገኘነው መረጃ ያመለክታል። ባለፈው መስከረም 20 በሶማሌ ክልል በተካሄደው የህዝብ ተወካዮችና የክልል ምክር ቤት ምርጫ ከአንድ የክልል ምክር ቤት ወንበር በስተቀር ቀሪዎቹን ወንበሮች የብልጽግና ፓርቲ ማሸነፉን ምርጫ ቦርድ ዘግቦ ነበር። በምርጫው ኦብነግ፣ ኢዜማና ነጻነትና እኩልነት ፓርቲዎች ከምርጫው ራሳቸውን ሲያገሉ የምዕራብ ሶማሌ ዴሞክራሲያዊ ፓርቲና የግል እጩዎች ብቻ ነበሩ ከገዢው ፓርቲ ጋር የተፎካከሩት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን አመስግኜ ወዲህ ወደ ዩናይት ስቴትስ ለመልሳችሁ ለተከታዩ ዘገባ። የዩናይት ስቴትሱ የመጀመሪያው ጥቁር አሜሪካዊ የውጭ ጉዳይ ሚኒስትርና የመጀመሪያውም የጠቅላይ ጦር አዛዥ ኤታማዦር ሹም ጀኔራል ኮሊን ፓውል ዛሬ አረፉ። ጀኔራል ፖል ያረፉት የኮቪድ-19 ላስከተለው ውስብስብ የሕክምና መቃወስ በሕክምና ሲረዱ ከቆዩ በኋላ ነው። ኤደን ገረሞ ተከታዩን ይዛለች።
የዩናይትድ ስቴትስ የመጀመሪያው ጥቁር የውጭ ጉዳይ ሚኒስትርና ጥቁር የጦር ኃይሎች ጠቅላይ ኤታማዦር ሹም ኮሊን ፓውል ማረፋቸውን ቤተሰቦቻቸው በፌስቡክ ገጻቸው ላይ እጅግ የሚደንቅና አፍቃሪ ባል፣ አባት፣ አያትና ታላቅ አሜሪካዊ አጥተናል ሲሉ አስታውቀዋል። ጄኔራል ፖል በመጀመሪያው ዙር የጆርጅ ቡሽ አስተዳደር እንደ አውሮፓውያን አቆጣጠር ከ2001 እስከ 2005 ዓ.ም ባለው ዘመን ድረስ የሀገሪቱ ከፍተኛ ዲፕሎማት በመሆን አገልግለዋል። ለ35 ዓመታት በወታደርነት ያገለገሉት ባለአራት ኮከቡ ጄኔራል ፖል የፔንታገን ወታደራዊ አመራር በቀድሞ የቡሽ አባት አስተዳደር ዘመን ደግሞ እንደ አውሮፓውያን አቆጣጠር ከ1989 እስከ 1993 ዓ.ም ድረስም ጥምር የጠቅላይ ጦር ኤታማዦር ሹም በመሆን ሀገራቸውን ያገለገሉ ሲሆን ለጥቂት ጊዜያትም በተከታያቸው ዴሞክራቱ ፕሬዚዳንት ቢል ክሊንተን አስተዳደር ውስጥም አገልግለዋል። ፖል በሪፐብሊካን ፓርቲ ውስጥ ለዘብተኛ ከሚባሉት ወገን ሲሆኑ እንደ አውሮፓውያን አቆጣጠር በ1996 ዓ.ም ከቢል ክሊንተን ጎን ለጎን በመሆን ለፕሬዚዳንትነት ተወዳድረዋል። እንደ አውሮፓውያን አቆጣጠር በ2008 ዓ.ም ከሪፐብሊካን ፓርቲዎች ባልተለመደ መልኩ በማፈንገጥ የዴሞክራትን ባራክ ኦባማ ለፕሬዚዳንትነት መወዳደር ደግፈዋል። ከሁለት አስርት ዓመታት በፊት እንደ አውሮፓውያን አቆጣጠር በ1991 ዓ.ም ኢራቅ ከኩዌት እንድትወጣ ቁልፍ ሚና የተጫወቱት ፖል እንደ አውሮፓውያን አቆጣጠር በ2003 ዓ.ም ዩናይትድ ስቴትስ በተሳሳተ የደህንነት መረጃ ላይ ተመርኩዛ አምባገነኑ ሳዳም ሁሴን የስነ ህይወት መሳሪያ ታጥቋል በሚል ክስ ስትወጋም ትልቅ ሚና ነበራቸው። ፖል ከዓመታት በኋላ በዚህ ዙሪያ በሰጡት ቃለ መጠይቅ በስራ ታሪካቸው ላይ ትልቅ ጥላሸት ያጠላ ሲሉ ጉዳዩ የሚያሳምም ነው ሲሉ ገልጸውታል። የቀድሞ የኢትዮጵያ ከፍተኛ ዲፕሎማትና በሰሜን ካሮላይና ዩኒቨርሲቲ መምህር የሆኑት ዶክተር ብሩክ ኃይሉ በሻህ ኮሊን ፖልን በስራ ዘመናቸው በግል እንደሚያውቋቸው ይናገራሉ። ዶክተር ብሩክ ኮሊን እንደ አሜሪካዊ አመራር ስለነበራቸው ሚናም እንዲህ ያስረዳሉ።
ኮሊን ፓውል መጀመሪያው ጥቁር ሴት የውጭ ጉዳይ ሚኒስትር ናቸው። እሳቸው የሚታወቁት ወታደር ናቸው። ፎር ስታር ጀነራል ድረስ ደርሰዋል። ቺፍ ኦፍ ስታፍ፣ ቼርማን ኦፍ ጆይንት ኮማንድ ቺፍ ኦፍ ስታፍ ነበሩ። ከዛ ነው ወደ ስቴት ዲፓርትመንት እንትን ብሎ ሄዱት እና በጣም ታዋቂ የሆኑ ዲግኒፋይድ ኦነረብል የሆኑ አሜሪካን ከራሳቸው የሚያስቀድሙ ይህን የመሳሰሉ በጣም የተለየ ተዋሰው ኳሊቲ ያላቸው በተለያዩ ጊዜያት ተዋውቀናል ከእሳቸው ጋር እና አሁን ያልኩሽን ኳሊቲ ለማየትም ገጥሞኛል። ጨዋነታቸው፣ ስለ አፍሪካ ፖለቲካ ጥሩ ግራስፕ አላቸው፣ የሰው አስተያየታቸው፣ አገር ወዳድነታቸው እና ሪዝነብል የሆኑ ሰው ናቸው።
የኮሊን ፖል ወላጆች ከጃማይካ የመጡ ስደተኞች እንደሆኑ የሚናገሩት ዶክተር ብሩክ ጄኔራሉ ጥቁሮችና ስደተኞች እንዲሁም በአሜሪካ ውስጥ አናሳ የሆኑ ማህበረሰቦች የፖለቲካ ተሳትፎን በእጅጉ ያበረታቱ ነበርም ይላሉ።
እንኳን ለትውልድ ተወልዶ ላደገው ጥቁር ህዝብ እኛም ለመጣ ነው እዚ ሮ ሞዴል የሚባሉ ናቸው ለልጆቻችን። ጥቁሮቹንም እየሰበሰቡ በየሄዱበትም ህይወት ትርጉም ያለው ህይወት እንዲኖሩ እንዲማሩ ራሳቸውን በቁት እንዲያንጹና አሜሪካ አካል ባይተዋር ሆነው አጥላቆች ማለት ሳይሆን ተገፍተው በፖለቲካውም በሚሊተሪውም በሴኩሪቲውም በትምህርቱም በሪሰርቹም እንዲሳተፉ ትልቅ ቅስቀሳና ድጋፍ የሚያልጉ ታላቅ ተሳው ናቸው። ለጥቁር ህዝብና ለማይኖሪቲም ለላቲኖም ሌሎችም በጣም ኩራት ነበሩ እሳቸው። ይሄ ብቻ አይደለም፣ በሄዱበት ቦታ ሁሉ ማይኖሪቲዎችን ወደ ስልጣን የማምጣት ሁሉ በሰፊው ሰሩ ነው። አሁን ለምሳሌ መከላከያ ሚኒስትሩ አሉ ጥቁር አሜሪካዊ ናቸው። እሳቸው ሁሉ ከፍ ከፍ አድርገው ወደ ጥሩ ደረጃ ያደረሷቸው እሳቸው ናቸው።
ዶክተር ብሩክ ኮሊን ፖል ባለም ፖለቲካ ላይ ስላሳደሩት ተጽዕኖም እንዲያብራራሉ።
ሌላውም ደግሞ በአገር ጉዳይ ላይ ብዙ አሜሪካ ጦርነቶች በገባችበት ተሳትፈዋል። ስራ ነውና ወታደር ናቸው፣ መለዮ ለባሽ ናቸውና ፓናማ ኢንቬዥን ጊዜ በ89 ተሳትፈዋል። ሌላው ደግሞ በሰፊ የሚታወቁት ኦፕሬሽን ዴዘርት ስቶርም አለ በፐርሺያን ገልፍ ጦርነት ጊዜ በ90ና በ91 መካከል የተደረገው። ከዚህ በተጨማሪ ደግሞ ፓውል ዶክትሪን የሚባል የራሳቸው አላቸው፣ ታሪክ ለአሻራ ትተዋል። እሱም ምንድን ነው እኛ አሜሪካ ሀያል አገር ነን፣ ነገር ግን ዝም ብለን እንዳመጣልን ያለንን ሚሊተሪ ሀይል ዝም ብለን ወርወር፣ ማጥቃት፣ መደብደብ ሌላ ሀገራትን አያስፈልግም፣ ምክንያት ሲኖርም ብቻ ነው። እሱም የአሜሪካ ብሔራዊ ጥቅም ሲነካ የማይቀር ነው፣ እሱ ላይ እርምጃ እንወስዳለን። ያን ስናደርግ ግን በፈጠነ ሁኔታ እንደ ቪየትናም በማያስረን ሁኔታ ገብተን መስራት አለብን። ሶስተኛ ደግሞ ትልቅ የሚያነሱት ነጥብ ህዝቡ ምን ይላል፣ ህዝቡ ድጋፍ አለው ለዚህ ኢንተርቬንሽን ወይስ የለውም የሚለውን አይተን ህዝቡ አምኖበት ወደ ጦርነት መግባት አለብን የሚሉ ትልቅ ኳሊቲ ያላቸው ሰው ናቸው።
ጀነራል ፖል የሰውነት የበሽታ መከላከል አቅምን የሚያዳክምና ነጭ የደም ሴሎችን የሚያጠቃ መልቲፕል ማይሎማ የተሰኘ ካንሰር የነበረባቸው ሲሆን የኮቪድ-19 ክትባት ቢወስድም የበሽታ መከላከል አቅማቸው አነስተኛ በመሆኑ ህይወታቸው ሊያልፍ ችሏል።
ኤደንንና እንግዳዋን ዶክተር ብሩክን አመሰግናለሁ። አድማጮች፣ ተከታዩ ወደ አዲስ አበባ የሚመልሰን ዘገባ ነው። 1496ኛው የነቢዩ መሐመድ የልደት በዓል መውሊድ ዛሬ በመላው ኢትዮጵያ ተከብሮ ውሏል። በተለይ በአዲስ አበባ ከተማ በታላቁ አንዋር መስጊድ የተከበረው ላይ የእስልምና ጉዳዮች ምክር ቤት ፕሬዚዳንት ተቀዳሚ ሀጂ ሙፍቲ ኢድሪስ ተገኝተው ለእስልምና እምነት ተከታዮች መልእክት አስተላልፈዋል። የአዲስ አበባ ከተማ የጸጥታ ቢሮ ኃላፊ ዶክተር ነቃ ያደታም ምዕመኑ የነቢዩ መሐመድን ተግባር መከተል አለበት ማለታቸውን ጠቅሳ ተከታዩን አድርሳናለች።
1496ኛው የነቢዩ መሐመድ የልደት በዓል አዲስ አበባ በሚገኘው ታላቁ አንዋር መስጂድ በተለያዩ ክንውኖች ነው የተከበረው። በታላቁ አንዋር መስጂድ በተከበረው የነቢዩ መሐመድ የልደት በዓል ላይ በብዙ ሺዎች የሚቆጠሩ ምዕመናን ታድመዋል። የእንኳን አደረሳችሁ መልእክት ያስተላለፉት የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ነቢዩ መሐመድ የአንድነትና የሰላም ታላቅ መሪ በመሆናቸው ከእርሳቸው ተምረን የሀገራችንን ሰላምና አንድነት መጠበቅና ማጠናከር አለብን ብለዋል። ተቀዳሚ ሙፍቲ የነቢዩ መሐመድን ተግባርን አብራርተዋል።
ነቢያችን አለይሂ ሰላቱ ወሰላም የአንድነት ነቢይ ናቸው።
የአዲስ አበባ ከተማ የጸጥታ ቢሮ ኃላፊ ዶክተር ቀና ያደታ በበኩላቸው ህዝበ ሙስሊሙ የነቢዩ መሐመድ መልካም ተግባርን መከተል አለበት ሲሉ ተናግረዋል።
በሃይማኖት መቻቻል፣ መከባበር፣ መዋደድን በዚህ የኢትዮጵያ ታሪክ የታወቀ ነው። አሁን ኢትዮጵያ በአሁኑ ጊዜ ከምን ጊዜም በላይ መቻቻልን፣ መዋደድን፣ ሰላምን፣ መረዳዳትን ከምን ጊዜም በላይ የምትፈልግበት ጊዜ ነው ያለው። እንደምታውቁት በተለያዩ የሀገራችን ክፍሎች በተለይ በሰሜን ላይ ግጭቶች፣ መፈናቀሎች አሉ። ስለዚህ እምነት ተቋማት መቻቻላቸውን፣ መከባበራቸውን፣ መደጋገፋቸውን ለተፈናቀሉት ድጋፍ ማድረግና ከዚህ ችግር ለመውጣት ተባብረን መስራት አለብን የሚል መልእክት አለን።
የታላቁ አንዋር መስጂድ ኢማም ሀጂ ጠሃ ሙሐመድ የበዓሉን ታሪካዊ ዳራን ገልጸዋል።
አጋጣሚ አድርገን የምንጠቀመው ለምን ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ለሙስሊሙ ህብረተሰብ ሰፊ ምክር ነው ያስቀመጡ፣ ሰፊ ትምህርት ነው ያስቀመጡ። ልንኖርበት የምንችለውን ሁሉ የዳሰሰ መመሪያ ነው ያስቀመጡልን። ምሳሌ ከሌሎች እምነቶች ጋር እንዴት እንደምንኖር ጥሩ በሆነ ሁኔታ ነው ያስቀመጠው። ሁሉንም በሚያስደስት ሁኔታ እርስ በርሳችንም እንዴት እንደሚኖር ባልና ሚስት እንኳን እንዴት እንደሚኖሩ፣ በተለይ በአሁኑ ጊዜ በሴት መብት ተብሎ በየጊዜ የሚለፈፈው ለሴቶች ያስቀመጠው በጣም ሰፊ ነው። በእናትነቷም፣ በሚስትነቷም፣ በእህትነቷም፣ በአክስትነቷም በሁሉም ነው ያስቀምጠው። እዚህ መሰረት እሳቸውን ቀን ማክበር፣ እሳቸው ተወለዱበትን ቀን ማክበር ትምህርታቸውን እንድንቀበልና ወደ ሚቀጥለው ትውልድ እንድናሸጋግር ነው።
ወይዘሮ ሙንታሀ ጀማል በዓሉን ለማክበር ከመጡት መካከል ናቸው።
እሳቸው ታግለው ያመጡልን እስልምና እኛ ደግሞ አጥብቀን መያዝ አለብን። አጥብቀን ከያዝ ነው እስላም ማለት ከነስሙ ሰላም ነው። ሰላምን የወደደ ደግሞ ነቢዩ መሐመድን ማወድበት ምክንያት የለም። ሰለላሁ ዐለይሂ ወሰለም ለታላቅ መታዘዝ፣ ለታናሽ ማዘን፣
የነቢዩ መሐመድ ፈለግን መከተል ሰላምን፣ መቻቻልን፣ መተጋገዝና አብሮነትን ማጠናከር ነው ስሉ ያነጋገርናቸው የበዓሉ ተሳታፊዎች ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን ለዘገባው አመሰግናለሁ። አድማጮች፣ አሁን በቀጥታ ወደ ሁለተኛው አጋማሽ ስርጭታችን ነው የምንገባው። ዋሽንግተን መሰንበቻውን ዋሽንግተን መሰንበቻውን የተሰኘው ፕሮግራም ለዛሬ የዩናይትድ ስቴትስ የምግብና መድኃኒት አስተዳደር አማካሪ ቡድን የጆንሰን ኤንድ ጆንሰን የኮቪድ-19 የማጠናከሪያ ክትባት እድሜያቸው ከ18 ዓመት በላይ ለሆኑ ሰዎች እንዲሰጥ ሙሉ ድጋፍ መስጠቱን ይመለከታል። ይህ የሆነው በዩናይት ስቴትስ የክትባትና የሕዝብ ጤና አጠባበቅ መርሃ ግብሮች ብርቱ የፖለቲካ ውዝግብ በቀጠለበት በአሁኑ ሰዓት ነው። የአሜሪካ ድምፁ አራሽ አርባሳዲ ደረጅ ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል።
የጆንሰን ኤንድ ጆንሰን የአንድ ዙር የማጠናከሪያ ክትባት ባለፈው ሳምንት ሙሉ ፈቃድ ወደሚያገኝበት አንድ ደረጃ ተቃርቧል። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር አማካሪ ቡድን ሙሉ ለሙሉ የሰጠው ድምፅ አሁን አስተዳደሩ እንዲያጸድቀው በመጠባበቅ ላይ ነው። አማካሪዎቹ የጆንሰን ኤንድ ጆንሰን ወይም በአጭር አጠራሩ ጄኤንጄ የሚባለው ክትባት እየቆየ ሲሄድ የመከላከል አቅሙ ከሌሎቹ የፋይዘርና የሞደርና ክትባቶች ባነሰ ሁኔታ እየቀነሰ ይመጣል የሚለውን የተጠቃሚዎች ስጋት አንስተዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አማካሪ የሆኑት ዶክተር አንቶኒ ፋውቺ በኤቢሲ ቴሌቪዥን ዲስ ዊክ ፕሮግራም አገሪቱ ከዩናይትድ ስቴትስ በክትባት ምርምር ቢያንስ አንድ ወር ከምትቀድመው እስራኤል የሚወጣውን መረጃ እየተጠባበቀች ነው ብለዋል። ፋውቺ አያይዘውም
With the data that they're seeing about the waning of immunity
እየቀነሰ ያለውን የሰውነት የመከላከል አቅምና ለተለያዩ ሰዎች የማጠናከሪያ ክትባት የሚሰጠውን ጥቅም የሚያሳዩትን መረጃዎች እየተመለከቱ ሲመጡ፣ እንዲሁም ከእስራኤል የሚወጡ መረጃዎች እንደሚያመላክቱት የተወሰኑ ዝቅ ያለ ዕድሜ ያላቸው ለምሳሌ ከ40 እስከ 60 ዕድሜ ክልል ያሉ ሰዎችን ስንመለከት ከማጠናከሪያው ክትባት የሚገኝ ትክክለኛ ጥቅም አለ።
ዶክተር ፋውቺ ዩናይትድ ስቴትስ ስለ ክትባት የምትሰጠውንም ውሳኔ እንደ ጥናቱ ግኝት የምታሻሽለው መሆኑን ተናግረዋል። በተወሰነው የአገሪቱ ክፍል በህዝብና የግል አሰሪዎች ዘንድ የክትባት አስገዳጅነትን አስመልክቶ በተለይ ሲያትል እንዳለው የቦይንግ ማምረቻ ተቋም ባሉት ዘንድ ከፍተኛ ተቃውሞ አስነስቷል። በቅርቡ ሪፐብሊካኑ የቴክሳስ ክፍለ ግዛት ገዢ ግሬግ አቦት ፕሬዚደንት ባይደን ቢያንስ ከ100 በላይ ሰራተኞች ያሏቸው ሁሉም ድርጅቶች ሰራተኞቻቸውን እንዲያስከትቡ ወይም በየጊዜው ምርመራ እንዲያደርጉ የሚያዘውን መመሪያ ተግባራዊ እንዳይደረግ ከልክለዋል። የአርካንሳስ ሪፐብሊካን ገዥ ኤሳ ሁቸንሰን በፌዴራሉ መንግስት የሚደረገውን አስገዳጅ ጫና ባይደግፉም የአሰሪዎችን ስልጣን መከልከሉንም አይደግፉትም። በኤንቢሲ ቴሌቪዥን ሚት ዘ ፕሬስ ፕሮግራም ላይ እንዲህ ብለዋል።
ክፍለ ግዛቶቹ አንዳንዴ ይመጡና አሰሪዎች ሰራተኞቻቸውን እንዲከተቡ የሚያስገድድ ስልጣን ሊሰጣቸው አይገባም ይላሉ። ለእኔ ይሄኛውም የስህተት መንገድ ነው። ያንን ክርክር መፍጠር የሚያዋጣ አይደለም፣ ደግሞም በመርህ ላይ የተመሰረተ አይደለም።
የአርቡ የምግብና የመድኃኒት አስተዳደር አማካሪዎች ቡድን የውሳኔ ሐሳብ እድሜያቸው 18 እና ከዚያ በላይ የሆኑ የጄኤንጄን ክትባት የወሰዱ ሰዎች ቢያንስ የመጀመሪያውን ክትባት ከወሰዱ 2 ወር በኋላ ተግባራዊ እንዲደረግ የሚያዝ ነው። ውሳኔው የማጠናከሪያ ክትባቱን በስፋት ለመስጠት ባለፈው ነሐሴ የወጣውን የዋይት ሃውስን እቅድ ተከትሎ የመጣ ነው።
ደረጀ ደስታን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ የሐኪሙን ይጠይቁ ዝግጅትም ከዚሁ ርዕስ ጋር ያቆየናል። የሳይንሱን ማህበረሰብ እያነጋገረ ያለ ርዕስ ነው። ኮቪድ-19ን ይመለከታል። በትላንትናው ምሽት ለጀመረው ለዚህ ውይይት ሶስት ባለሙያዎችን ጋብዘናል። ፕሮፌሰር ጥላሁን አደራ እዚህ ዩናይት ስቴትስ በሚገኘው የቨርጂኒያው ኮመንዌልዝ ዩኒቨርሲቲ የኤፒዴሞሎጂ ትምህርት ክፍል ሊቀመንበርና መምህር ናቸው። ዶክተር አሰፋ ጀጃው መኮንን በዩናይት ስቴትሱ የሮክቪል የውስጥ ደዌ ሕክምና ማዕከል የሳምባ የጽኑ ህሙማንና ከእንቅልፍ ጋር ተያይዘው የሚመጡ የበሽታ አይነቶች ልዩ ሐኪም ናቸው። ፕሮፌሰር ብስራት ኃይለ መስቀል በዋሽንግተን ዲሲ የሃዋርድ ዩኒቨርሲቲ የክሊኒካል ፋርማሲ ሳይንስ መምህርና የትምህርት ክፍሉ ምክትል ሊቀመንበር ናቸው። አድማጮች፣ በሰዓት ምጥንነት ሳቢያ ከሶስቱ እንግዶቻችን በምሽቱ ዝግጅታችን ሁለቱ የሚመልሷቸውን ጥያቄዎች ነው የምናስቀድመው። ወደ ውይይቱ ልውሰዳችሁ። ፕሮፌሰር ብስራት ወደ እርስዎ እየተመለስኩ ነው። ይሄ ቫይረስ አብሮን የሚቆይ ከሆነ አሁን እንደምናውቃቸው እንደ ኢንፍሉዌንዛ የመሳሰሉ ህመሞች በየዓመቱ ክትባት መውሰድ ግዴታ የሚሆንበት ምን ያህል እድል ይኖረው ይሆን? ወደዛ አዝማሚያ የሚገባበት የሰዎች በሽታን የመከላከል አቅም ግድ የሚያደርገው ሁኔታ ይፈጠር ይሆን ወይ?
ጥሩ ጥያቄ ነው። በእርግጥ እነዚህ ሲዝናል የምንላቸው በተለይ ክረምትን ቅዝቃዜን እና ዝናብን ተከትለው የሚመጡ ቫይረሶች እንደ ፍሉ እና ኮመን ኮልድ፣ ጉንፋን የመሳሰሉት ለነሱ ያለን ኢሚዩኒቲ ወዲያው ነው ፌድ የሚያደርገው፣ አንደኛ። ሁለተኛ በየአመቱ የሚመጡት የፍሉ ቫይረሶች የተለያዩ ናቸው። ስለዚህ አንዱ አመት ለአንዱ አይጠቅምም። በዛ ምክንያት በዚህ ላይ ደግሞ ኢሚዩኒቲያችን ስትሮንግ ስላልሆነ ከተወጋን በኋላ ለነሱ ቫይረሶች በየአመቱ እየተወጋን ያለ ነው። ለስንት ዓመታት እንደዚህ እየተወጋን እንዳለው ወደፊትም የሚቀጥል ነገር ነው። አንዳንዶቹ እንደውም ከዚህ ከኢንፍሉዌንዛ እና ከጉንፋን ቫክሲን ጋራ የኮቪዱንም አንድ ላይ ሰርተን አሁን አንዳንድ ቫክሲኖች ለህፃናት የሚሰጥ ሶስቱ ቫክሲን አንድ ላይ እንደሚወጋው ማለት ነው። ፒፒዲ አይነት የመሳሰሉት ሁለቱን አንድ ላይ ቀላቅለን በየአመቱ መውጋት ብንችል ብለው ይላሉ። ግን ትንሽ የኮቪድ ከነዛ የሚለየው ምንድን ነው? ኢሚኒታችን አትሊስት እስካሁን እንዳየ ነው፣ ጤነኛ የሆነ ሰው እስከ 8 ወር ድረስ ኢሚኒታችን የመከላከያ ችሎታችን ሰውነታችን ውስጥ እንዳለ ነው የሚቆየው። እንደውም ከዛ በላይም የመቆየት ነገር አለው። ከ90% በላይ ሰዎች ከክትባቱ በኋላ ከ8 ወር በላይ ድረስ የመከላከያ ኃይላቸው ሰውነታቸው ውስጥ እንዳለ ይቆጠራል። እንደውም ወጣቶች ከሆኑ እና ኤልፒ ከሆኑ እንደውም ከተወሰኑ ዓመታት ሁሉ የመቆየት ቻንሱ እንዳለ ነው ብዙ አሁን ጥናቶች እያሳዩ ያለውት። ስለዚህ የሚመስለኝ ምንድን ነው ሌሎች የምንነጋገርባቸው መድኃኒቶችም እየመጡ ነው። ሰው ሲይዘው ወዲያው መድኃኒት ፈተን ማዳን የምንችልባቸው ኦፖርቹኒቲዎች ከመጡ በየዓመቱ መወጋት የማይኖርበት ጊዜ ሊኖር ይችላል። እንግዲህ ይህ ሁሉ ዲፔንድ የሚያደርገው አሁን የተነገረው ነው፣ ቫይረሶቹ ምን ያህል ራሳቸውን ይቀይራሉ። ከዛሬ የምንዋጋቸው ባክቴሪያዎች አሉ። ለምሳሌ ፔንስሊን ሲጀመር 100% ኤፌክቲቭ የነበረ ዛሬ 20%ም አይሞላ። ያኔ የገላቸው የነበሩትን ባክቴሪያዎች ዛሬ ፕሮባብሊ 20% ነው የሚገላቸው። ስለዚህ ለተወሰኑ ባክቴሪያዎች ድሮ 100% የሚገላቸው ዛሬ አንጠቀምባቸውም። ከዛ በኋላ ብዙ የተለያዩ አዳዲስ ፈጠራ እየመጡ በቫይረሶች ብቻ ሳይሆን በባክቴሪያዎችም ደግሞ በጀርሞች በኩል የምናየው ነው እና ተስፋ አለ። ተስፋው ምንድን ነው? አሁን እንደተነገረው ዶክተር ስፋም እንዳለው በማደግ ላይ ያሉ ሀገሮች ራሳቸውን አስችለው ቫይረሱ ዛሬ ከቅርብ ጓደኛ ጋር ሳወራ ነበር፣ ሆስፒታሎቹ በሙሉ እንደገና እየሞሉ ነው አለ። የግል ሆስፒታሎቹም እና ይሄ ደልታው ይሁን ሌላ ቫይረስ ይምጣ ብዙም የምናውቀው ነገር የለም፣ ግን እንደገና የተስፋፋ መሆኑን ነው የሚያሳየው። እና ሁለት ተስፋ ነው ያለው። አንዱ ተስፋ ሆፕፉሊ የሚያድጉ ሀገሮች የራሳቸው ክትባት በፍጠር ድል ያገኙ ወይም ሀብታሞቹ ሀገሮች በሚለግሱት ዳታ ቶሎ ቶሎ ህዝባቸውን አስወግደው ወይም በሄርድ ኢሚኒቲ ሰዎች ናቹራል ኢሚኒቲ እየፈጠሩ፣ ካልሆነ ደግሞ አሁን የሚመጡ አዳዲስ መድኃኒቶች ይህን የሚከላከሉ ወይም በሽታውን ማቆም የሚችሉ ወይም ደግሞ አርቲፊሻል የሆነ አንቲቦዲ በመስጠት ሰውነታችን በሽታው ሲዘን መከላከል እንደሚችል በእነዚህ ምክንያት እና ከሌሎቹ ቫይረሶች አሁን ውስጥ ካየናቸው ከፍሉና ከኮመን ኮልድ የበለጠ ሎንግ ተርም የሆነ ኢሚዩኒቲ መኖሩ እነዚህ ሶስቱ ነገሮች ትንሽ ለየት የሚያደርገው ይመስለኛል። ኮቪድ ላይ ሞር ሆፕ ለማግኘት እንዳሰብነው ረጅም ጊዜ ላይፈጅ ይችላል የሚል ነው የኔ አስተሳሰብ ያለኝ።
መልካም ፕሮፌሰር ጥላሁን ወደ እርሶ ልሻገር። አዲስ ተስፋ የፈነጠቁትን እነኚህ ያለ ባለሙያ እርዳታ በቤት ውስጥ ሊደረጉ የሚችሉት አዳዲሶቹ የምርመራ ዘዴዎች ሊያመጡ የሚችሉትን ተጨባጭ አንድምታ ጨምረን እንነጋገር። ኮቪድ-19 ገና አብሮን ከራሚ ነው፣ ለመጪዎቹ ዓመታትም አብሮን ይሰነብታል እያልን ባለንበት በአጠቃላይ እንደ ኢትዮጵያ ያሉ አገሮች ዕጣ ምን ይሆን? ፕሮፌሰር ጥላሁን።
እሺ አመሰግናለሁ። አንደኛውና ዋናው ቀደም የተባለው እነዚህ አንደኛ ዓለም የሚባሉት ሀገሮች ወይም ደግሞ የሰለጠኑ የሚባሉት ሀገሮች ለአፍሪካ ወይም ደግሞ ታዳጊ ለሆኑ ሀገሮች ማሰብ ያለባቸው ከሞራል ጉዳይ ብቻ ሳይሆን ወይም ደግሞ ለሀዘኔታ ብቻ ሳይሆን ለራሳቸውም ጭምር ሲሉ ነው። ለምን? ይሄ በሽታ ወደፊት የምናየው እንደ ተዳፈነ እሳት እየተጉለመለመ የማይጠፋ እሳት ነው የሚሆነው ወደፊት የሚታየው። ይሄ ከሆነና እዚህ አንደኛ ለሚባለው አብዛኛው ሰው ከተከተበና ደህና ከሆነ አፍሪካ ውስጥና ሌሎች የታዳጊ ሀገሮች ያሉበት ቦታ ላይ ይሄ በሽታ ካልጠፋና እየበዛ የሚሄድ ከሆነ ለዚህ ለቫይረስ አንዱ የታወቀበት መንገድ ራሱን መቀየር ነው። ለምሳሌ አፍሪካ ውስጥ ራሱን ቀይሮ እዚህ በሽታው በቀላሉ ሊገባ ስለሚችል በኢቦላ አይተነዋል እንዴት ቶሎ ሊተላለፉ እንደሚችሉ ከአንድ ሀገር ወደ ሌላ ሀገር። እና በእንደዚህም ደግሞ በኮሮና ቫይረስ ሳውዝ ቻይና የጀመረው በአጭር ጊዜ ውስጥ በዓለም ዙሪያ እንደተላለፈ እናያለን። ስለዚህ አፍሪካ ውስጥ እንዲህ አይነት ችግር ቢኖር ይሄ በሽታ እዚህም እንደገና መጥቶ ኒው ቫሪያንት ሆኖ መልኩን ቀይሮ እዚህ የነበረውን ቫክሲን ሁሉ ፑሽ ሊያደርገው የሚችል ቫሪያንት ሊመጣም ይችላል የሚል ስጋት ስላለ ዓለም አንድ ነው። ስለዚህ እዚህ ችግር ካለ እዛም ችግር ካለ ሁለቱም ጋር ማየት አለብን የሚለው ነው። ለሀገራችን አሁን በኢትዮጵያ ጉዳይ ላይ አሁን ባነሳኸው ላይ ሁለት ነገሮች አስፈላጊዎች ናቸው። አንደኛው የመመርመሪያ መሳሪያው ይሄ ሰው በሽታው አለበት የለበት የሚለው እሱ ተጀምሯል ኢትዮጵያ ውስጥ፣ ነገር ግን በስፋት መገኘት ያስፈልገዋል። ሌላው እና እንዳውም በጣም አስፈላጊ የክትባቱን አሁን እንዳለው ከየቦታው እየተቃረመ ሳይሆን ክትባቱን ራሳችን እኛ ኢትዮጵያ ውስጥ መስራት የምንችልበት ሁኔታ እንዲፈጠር ማመቻቸት እጅግ አስፈላጊ ነው። ሀገሪቱም በምትችለው አቅም ግዴታ ነው የሚል ነው ያለ። ከ110 ሚሊዮን ህዝብ በላይ ያለባት ሀገር ውስጥ አሁን 2-3-4% የተከተበ ሆኖ የዚህ በሽታ ማቆሚያ የት እንደሆነ ልናቀው አንችልም። ዋናው መቆጣጠር የሚቻልበት መንገድ አሁን ያለው የምናቀው ክትባቱ ነው። ያንን ክትባትን ደግሞ አሁን በቅርቡ የኢትዮጵያ ክትባት ኢንስቲትዩት የሚባል ድርጅት አሁን በጅምር ላይ ያለ ከጤና ጥበቃ ሚኒስቴር ሰዎች ጋርም ደግሞ 2-3 ስብሰባ ተደርጎ ይሄ አላማ በተለያዩ የውጭ ድርጅቶች ገንዘብ ድጋፍ ተገኝቶ ኢትዮጵያ ውስጥ የኢትዮጵያ ቫክሲን ኢንስቲትዩት እንዲሰራ ቫክሲኖቹ እንደዚህ የኮሮና ቫይረስ እንዲሰራ ይሄንን ወደዛ ለማመቻቸት ጥረት እየተደረገ መሆኑን አውቃለሁ። እኔም በዛ ተሳትፌያለሁ። ስለዚህ ያ ጥረቱ በስፋት መደረግ ያስፈልገዋል እላለሁ እና እሱ ላይ ትኩረት መሰጠት ያስፈልገዋል እና በዚህ ነገር ላይ ይህንን ነው ለማለት የምፈልገው። አመሰግናለሁ።
አድማጮች፣ ቀደም ብዬ እንደጠቀምኩት ሰዓቱ ገደበን እንጂ ውይይቱ አላበቃም። ፕሮፌሰር ጥላሁን አደራንና ፕሮፌሰር ብስራት ኃይለመስቀልን አመሰግናለሁ። ሶስተኛውን ተወያይ ዶክተር አሰፋ ጀጃው መኮንን ጨምረን ሰፊውን ቀሪውን ውይይት በሌላ ፕሮግራም እናቀርባለን። አድማጮች፣ ትናንት ምሽት የጀመረውን ጨምሮ ሙሉ ዝግጅቱን በድረገጻችንና በፌስቡክ ገጾቻችን ላይ ታገኛላችሁ። አሁን እዚህ ስቱዲዮ ከገባን በኋላ የደረሰንን ዜና ላድርግ። ላቅርብ። መቀሌ አካባቢ ተፈጽሟል የተባለውን የአየር ድብደባ ወሬ እያጣራ መሆኑን የተባበሩት መንግስታት ድርጅት አስታወቀ። ጥቃቱ የተፈጸመባቸው አካባቢዎች የመኖሪያ አካባቢዎች ናቸው መባሉ በሲቪሎች ላይ ሊደርስ ይችላል በሚል የበረታ ስጋት ያደረባቸው መሆኑን የድርጅቱ ቃል አቀባይ ስቴፋን ዱቻሪክ የማምሻውን ለጋዜጠኞች ተናግረዋል። ዛሬ መቀሌ ላይ ተፈጸመ እንደተባለው የአየር ድብደባ ሰሜን ኢትዮጵያ ውስጥ ግጭቱ መስፋፋቱንና ጸሐፊው በጥልቅ አሳስቧቸዋል ያሉትን ዱቻሪክ ተናግረዋል። ሁሌም ሁለቱም ወገኖች ሲቪሎችን፣ ሲቪል ተቋማትን ኢላማ ከማድረግ እንዲቆጠቡም ዋና ጸሐፊው ማሳሰባቸውን፣ ሁሉም ወገኖች ጸብ አቁሞ ለሕዝቡ ደህንነት ቅድሚያ እንዲሰጡ፣ የነዳጅና የመድኃኒት አቅርቦ ጨምሮ እጅግ አስፈላጊ የሰብአዊ እርዳታ እንዲደርስ እንዲያደርጉ ሲሉም መጠየቃቸውን ቃል አቀባያቸው ተናግረዋል። አድማጮች፣ አሁን ወደ መጨረሻው የምሽቱ ዝግጅት ነው በፍጥነት የምንሻገረው። በማራቶን ድል የደመቀው ሳምንታዊው የስፖርት ዝግጅት ነው ተከታዩ። አዘጋጅና አቅራቢ ኬኔዲ አባተ።
በፓሪስ ማራቶን ኢትዮጵያውያን ሴት አትሌቶች ከአንደኛ እስከ አራተኛ ያለውን ደረጃ በመያዝ አሸነፉ። ትናንት በተካሄደው 44ኛው የፓሪስ ማራቶን ውድድር ሴት ኢትዮጵያውያን አትሌቶች ደምቀዋል። ከአንድ እስከ አራት ያለውን ደረጃ ይዘው ያጠናቀቁት ኢትዮጵያውያን ሲሆኑ ትዕግስት ማሙዬ 2 ሰዓት ከ26 ደቂቃ ከ12 ሰከንድ በመግባት ውድድሩን በአንደኝነት አሸንፋለች። ከአትሌት ትዕግስት በ3 ሰከንዶች ዘግይታ የገባችው የኔነሽ ድንቄሳ ሁለተኛ ስትሆን ፋንቱ ጅማ የሀገሯን ልጅ ዋጋነሽ መካሻን አስከትላ በመግባት ውድድሩን በሶስተኝነት አጠናቃለች። በወንዶች ምድብ ደግሞ ኬንያዊው ኤሊሻ ሮቲች 2 ሰዓት ከ04 ደቂቃ ከ23 ሰከንድ በመግባት በቀነኒሳ በቀለ ተይዞ የነበረውን የውድድሩን ክብረ ወሰን በ40 ሰከንድ በማሻሻል ጭምር አሸናፊ ሆኗል። ሌላኛውን ኬንያዊ ሂላሪ ኪፕሳምቡን በማስከተል ኢትዮጵያዊው ኃይለ ማርያም ኪሮስ ውድድሩን በሁለተኝነት አጠናቋል። በሌላ የማራቶን ዜና ታምራት ቶላ የራሱንና የውድድሩን ክብረ ወሰን በማሻሻል በኔዘርላንድስ አምስተርዳም ለ45ኛ ጊዜ የተካሄደውን የማራቶን ውድድር አሸንፏል። አትሌት ታምራት በኬንያዊው ላውረንስ ቼሮና ከ3 ዓመታት በፊት ተይዞ የነበረውን የውድድሩን ክብረ ወሰን በ28 ሰከንድ በማሻሻል 2 ሰዓት ከ03 ደቂቃ ከ38 ሰከንድ በመግባት ነው ያሸነፈው። ሌላኛው ኢትዮጵያዊ ልዑል ገብረስላሴ ኬንያዊውን በርናርድ ኮዌችን ተከትሎ በመግባት ሶስተኛ ሆኗል። በሴቶቹ ምድብ ደግሞ 2 ሰዓት ከ17 ደቂቃ ከ57 ሰከንድ ውድድሩን ያጠናቀቀችው ኬንያዊቷ አንጄላ ታኑይ የውድድሩን ክብረ ወሰን እንዲሁም የራሷን ምርጥ ሰዓት ከ2 ደቂቃ በላይ በማሻሻል ስታሸንፍ፣ ኢትዮጵያዊቷ ሄቨን ኃይሉ ሌላኛዋን ኬንያዊት ማውሪን ቼፕ ኬሞይን ተከትላ ሶስተኛ መውጣት ችላለች። የ2014 ቤትኪንግ የኢትዮጵያ ፕሪምየር ሊግ ትናንት በሐዋሳ ተጀምሯል። ሊጉ የተጀመረው አስተናጋጁ ሐዋሳ ከተማ ከጅማ አባጅፋር ጋር በሐዋሳ ዩኒቨርሲቲ ስታዲየም ባደረጉት ጨዋታ ነው። ጨዋታው በተጀመረ 15ኛው ደቂቃ ላይ 10 ቁጥር ለባሹ መስፍን ታፈሰ ለሐዋሳ ከተማ ባስቆጠራት የጨዋታው ብቸኛ ጎል ሐዋሳ ከተማ ተጋጣሚውን በማሸነፍ የውድድር ዓመቱን በድል ጀምሯል። የ2014 ቤትኪንግ የኢትዮጵያ ፕሪምየር ሊግን የመክፈቻ ጨዋታ ያደረጉት ሁለቱ ክለቦች ከዚህ ቀደም የሊጉን ዋንጫ ማንሳት የቻሉ ሲሆን ሐዋሳ ከተማ 2 ጊዜ፣ ጅማ አባጅፋር ደግሞ 1 ጊዜ የሊጉ ሻምፒዮን ሆነዋል። ትናንት በተደረገው ሁለተኛ ጨዋታ ድሬዳዋ ከተማ ወላይታ ዲቻን በተመሳሳይ 1-0 በሆነ ውጤት አሸንፏል። ለድሬዳዋ ከተማ ብቸኛዋን ጎል ያስቆጠረው ከወልቂጤ ከተማ ዘንድሮ ክለቡን የተቀላቀለውና በተለያዩ ክለቦች በመዘዋወር ድንቅ ብቃቱን ማሳየት የቻለው አጥቂ ሄኖክ አየለ ነው። በዚህም ድሬዳዋ በመጀመሪያው ጨዋታ ሙሉ 3 ነጥብ ይዞ መውጣት ችሏል። በ16 ክለቦች መካከል የሚደረገው የሊጉ ውድድር ዛሬ በሚካሄዱ ጨዋታዎችም የሚቀጥል ሲሆን የውድድሩ የመጀመሪያ ምዕራፍ አስተናጋጅ ሐዋሳ ከተማ የ9 ሳምንታት የሊጉ ጨዋታዎች ይካሄዱበታል። ሶስተኛው ታላቁ የአፍሪካ ሩጫ ቅዳሜ ዕለት በዋሽንግተን ዲሲ ተካሂዷል። አብሮነት መሻል ነው በሚል መሪ ቃል በተካሄደው በዚህ ውድድር ላይ አትሌት ደራርቱ ቱሉን ጨምሮ ከ20 በላይ የኦሎምፒክና የዓለም ሻምፒዮን ኢትዮጵያውያን ስመጥሮች በክብር እንግድነት መገኘታቸውን አዘጋጁ ኖቫ ኮኔክሽንስ በሰጠው መግለጫ አስታውቋል። አትሌት ጥሩነሽ ዲባባ፣ ዝነኛው አፍሪካ አሜሪካዊ አቀንቃኝ ኤኮንና አቶ በረከት ወልዱ ለሚኖሩበት የአሜሪካ ማህበረሰብ ወይም ለትውልድ ሀገራቸው በስፖርት በኪነ ጥበብና በስራ ድል ፈጠራ የጎላ አስተዋጽኦ ላደረጉ ግለሰቦች የሚበረከተው የአፍሪካ ኢምፓክት አዋርድ ተሸላሚ ሆነዋል። ዝግጅቱ በአትሌቲክስ አማካኝነት ኢትዮጵያውያንና ትውልድ ኢትዮጵያውያንን የማቀራረብ ሚና እየተጫወተ መሆኑን የተናገሩት የታላቁ አፍሪካ ሩጫ ዋና አዘጋጅ ዶክተር ጋሻው አብዛ ለኢትዮጵያ የልብ ሙማን ህጻናት መርጃ ማዕከል ድጋፍ እንደሚደረግም መግለጻቸው በመግለጫው ተጠቅሷል።
ኬኔዲ አባተን ለግሩም ዝግጅቱ አመሰግናለሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ25 በ31 እና በ22 ለምሽቱ ያዘጋጀውን ዝግጅት እዚህ ላይ አበቃ። ነገ 3 ሰዓት ላይ እንመለሳለን። አስተናጋጃችኋለሁ አከበደ ከአቀናባሪዋ ብርሃን ኃይሉ ጋር በዚህ ተሰናብተናል።